ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አይቻልም የተባለውን ተችሎ በማየታችን እንደ ዜጎች የምንኮራ ስንሆን፣ ከዚህም በላይ ግን የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጸና መሠረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ናቸው። 375 ሜጋዋት ኃይል ማመንጨት አቅም ያለው ሁለተኛው የህዳሴ ግድብ ዩኒት ሥራ ዛሬ ጀምሯል። ይህንኑ አስመልክቶ ከተናገሩት የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩን ይዘናል። በድርቅ ምክንያት የተፈናቀሉ ሶማሊያውያን ቁጥር ከአንድ ሚሊዮን ማለፉ፣ እንዲሁም ከህወሓት ጋር ለሚደረግ ድርድር ከአፍሪካ ህብረት ውጭ አደራዳሪ እንደማይቀበል የኢትዮጵያ መንግሥት አስታወቀ የሚሉትን ጨምሮ በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም ይዘናል። ሐሙስ ነሐሴ 4 2014 ዓ.ም ጤና አስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዜና አቅራቢ ደረጀ ደስታ፣ አቀናባሪያችን ብርሃን ኃይሉ፣ የቴክኒክ መሐንዲሱ ኦድሪየስ ሪገስ ናቸው። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የህዳሴ ግድብ አሁን ያለበት ደረጃ የኢትዮጵያን ብልጽግና ማንም ሊያቆመው እንደማይችል የሚያሳይ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ ሁለተኛውን የኃይል ማመንጫ ዩኒት በስፍራው ተገኝተው ባስጀመሩበት ወቅት ተረት የነበረውን የህዳሴ ግድብ ታሪክ በማድረጋችን እንኮራለን ብለዋል። ለመላው ኢትዮጵያውያንም የእንኳን ደስ አላችሁ መልእክት ያስተላልፉ ሲሆን፣ ግብጽና ሱዳን ከውይይት ውጪ የሚወስዱት ማንኛውም አማራጭ እንደማያዋጣቸው አውቀው ለንግግር እንዲዘጋጁም አሳስበዋል። ሁለቱ የታችኛው ተፋሰስ አገራት ግብጽና ሱዳን ግድቡ የተለያዩ ጉዳቶችን እንደሚያስከትልባቸው በመግለጽ ተቃውሟቸውን መግለጻቸውን የቀጠሉ ሲሆን፣ ሶስተኛውን ሙሌት በመቃወም ግብጽ ሰሞኑን ለመንግስታቱ ድርጅት የጸጥታው ምክር ቤት ደብዳቤ አስገብታለች። አድማጮች፣ ዝርዝር ዘገባው በምሽቱ አብይ ርዕስ ይቀርባል። ሶማሊያ በበርካታ ዓመታት ባልታየ ደረጃ የከፋ ድርቅ ምክንያት የተፈናቀሉ ዜጎቿ ቁጥር ከአንድ ሚሊዮን ማለፉን ገልጾ አስፈላጊው እርዳታ በአስቸኳይ ካልቀረበ በስተቀር ከባድ የረሃብ ቸነፈር ሊከሰት እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። ድርቁ እየተባባሰ መምጣቱንና ባለፈው ሐምሌ ወር ብቻ ተጨማሪ 83 ሺህ ሶማሊያውያን በድርቅ ምክንያት ከቀያቸው መሰደዳቸውንም የመንግስታቱ ድርጅት ባለስልጣናት አመልክተዋል። በዚህ ዙሪያ የተዘጋጀው ዘገባ በዜናው ትንታኔ ክፍለ ጊዜ ይቀርባል። 42 የማሊ ወታደሮች ባለፈው እሁድ ድሮንና መድፎችን ሳይጠቀሙ አይቀሩም በተባሉ እስላማዊ ቡድኖች የተወሳሰበ ጥቃት ተሲት በተባለችው ከተማ መገደላቸውን የአገሪቱ ባለስልጣናት ትናንት በሰጡት መግለጫ አስታውቀዋል። በወታደሮቹ ላይ የደረሰው ጉዳት ለአስርት ዓመታት ከሰሜን እስከ ደቡብ ከዚያም አልፎ እስከ ቡርኪና ፋሶና ኒጀር የተስፋፉትን አማጽያንን ስትታገል በቆየችው ማሊ ከፍተኛ ደም አፋሳሽ መሆኑን ኤኤፍፒ ዘግቧል። መንግስት ባለፈው ሰኞ በግጭቱ 17 ሰዎች መሞታቸውን፣ 22 ወታደሮች መቆሰላቸውንና 37 አሸባሪዎች ያላቸው መገደላቸውን ገልጿል። ኤኤፍፒ በበኩሉ ያገኛቸው የሟቾች ዝርዝር በበርካታ ወታደራዊ ባለስልጣናት መረጋገጡን በዘገባው ተመልክተዋል። የማሊ መንግስት በድሮን በከባድ ጦር መሳሪያዎች፣ ፈንጂዎችና ተሽከርካሪዎች በመደገፍ ጥቃቱን አድርሰዋል ያላቸውን በትልቁ ሰሃራ የእስላማዊ መንግስት ተዋጊዎችን ወንጅለዋል። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሶስት አፍሪካ ሀገራትን ጉብኝት ለማጠናቀቅ ዛሬ ሩዋንዳ ገብተዋል። የውጭ ጉዳይ ሚኒስትሩ በአፍሪካ ጉብኝታቸው ከሳህራ ግርጌ ያሉ አገሮች አቻ አጋሮቻችን ናቸው ሲሉ ዋሽንግተን ከአካባቢው አገራት ጋር ያላትን ግንኙነት የምታስኬድበትን አዲስ ስልት ግልጽ አድርገዋል። ቪክቶሪያ አሙንጋ ከናይሮቢ የላከችውን ዘገባ እንግዱ ወልዴ ያቀርበዋል።
ብሊንከን ወደ ሩዋንዳ ያቀኑት ከጎረቤቷ ኮንጎ ጋር አንዱ የሌላኛውን አማጺ ይረዳል የሚለው ክስ የታላላቅ ሐይቆቹን ክልል ከባድ ፈተና ውስጥ በከተተበት ወቅት ነው። ብሊንከን ዛሬ ሐሙስ ከሩዋንዳው ፕሬዝደንት ፖል ካጋሜ ጋር ሲገናኙ ውጥረቱን ለማርገብ ስለሚደረገው ጥረት ይወያያሉ ተብሎ ይጠበቃል። ሩዋንዳም ሆነች ኮንጎ አማጺያንን ትረዳላችሁ የሚለውን ክስ አይቀበሉም። በቅርቡ በተመድ የወጣውን ሪፖርትም ሩዋንዳ ውድቅ አድርጋለች። ኮንጎን በመዋጋት ላይ ያሉ M23 የተባሉትን አማጺያን ሩዋንዳ ትረዳለች ሲል የተመድ የጸጥታው ምክር ቤት ያወጣው ሪፖርት እንዳሳሰባቸው ብሊንከን ትናንት ተናግረዋል። ጉዳዩንም በሩዋንዳው ጉብኝታቸው እንደሚያነሱት አስታውቀዋል። ከዚህ በተጨማሪም የአሜሪካው የውጭ ጉዳይ መስሪያ ቤት እንዳለው ብሊንከን በጉብኝታቸው ስለ ዲሞክራሲና ሰብአዊ መብቶች እንዲሁም ድንበር ዘለል ጭቆናን የተመለከቱ ጉዳዮችን ያነሳሉ ተብሏል። ከዚህም በተጨማሪ የአሜሪካው የውጭ ጉዳይ መስሪያ ቤት እንዳለው ብሊንከን በጉብኝታቸው ስለ ዲሞክራሲና ሰብአዊ መብቶች እንዲሁም ድንበር ዘለል ጭቆናን የተመለከቱ ጉዳዮች ያነሳሉ። ብሊንከን ማክሰኞ ዕለት ከኮንጎ ባለስልጣናት ጋር ከተወያዩ በኋላ እንዳሉት ግጭትን ለማስቆም በአፍሪካ መሪነት የሚደረገውን ጥረት አሜሪካ ትደግፋለች።
Our efforts, shared efforts to bring peace to the Eastern DRC, our support for free, fair and on-time elections next year.
በምስራቅ ኮንጎ ዲሞክራሲያዊ ሪፐብሊክ ሰላም ለማምጣት ለሚደረገው ጥረት በተቀመጠለት ጊዜ በሚቀጥለው ዓመት ለሚደረግ ነጻና ፍትሃዊ ምርጫ ሰብአዊ መብት ለማስከበር አካባቢን ለመጠበቅ ኢንቨስትመንትን ለማሳደግ የምግብ ዋስትናን ለማረጋገጥ እነዚህን ሁሉ ወሳኝ እርምጃዎች በተመለከተ ኮንጎ በአካባቢው የሰላምና የብልጽግና መልህቅ ለመሆን እንድትችልና ስለምትችል ዩናይትድ ስቴትስ ትደግፋለች።
ዩናይትድ ስቴትስ በኮንጎ አንዳንድ አካባቢዎች ያሉ የነዳጅና ጋዝ የማውጣት ሥራ በጨረታ መያዙ እንዳሳሰባት ገልጻ ዘላቂና ኃላፊነት የተሞላበት ማዕድን የማውጣት ሥራን ለማከናወን እንዲቻል 30 ሚሊዮን ዶላር እንደምትለግስ ቃል ገብታለች። ሮይተርስ ባለፈው ወር እንደዘገበው ኮንጎ 30 የሚሆኑ የጋዝ ማውጫ ፈቃዶችን በጨረታ በመሸጧ በዓለም ሁለተኛው ትልቁ ደን ለነዳጅ ቁፋሮ ተጋልጦ ከባቢ አየር በካርቦን ሲበከል የሉሉን ሙቀት ለመግታት የሚደረገው ጥረት ላይ እንቅፋት ጋርጧል። ቪክቶሪያ ሙንጋ ከናይሮቢ ለላከችው ዘገባ እንግዶልኝ ነኝ ከአሌክዛንድሪያ ቨርጂኒያ።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። ክሪሚያ በሚገኘው በሩሲያው ሳኪ የአየር ጦር ሰፈር ላይ ከፍተኛ ውድመት መድረሱን ዛሬ ሐሙስ የተለቀቁ የሳተላይት ምስሎች አመለከቱ። ምስሎቹ ኪየቭ የጦርነቱን መልክ ሊቀይሩና ኢላማዎቻቸውን በረዥም ርቀት የመምታት አቅም ያላቸው ሚሳይሎችን ስለማግኘቷ ጠቋሚ መሆናቸው ተመልክቷል። ፕላኔት ላብስ የተባለው ገለልተኛው የሳተላይት ድርጅት በሩሲያው የሳኪ የአየር ጦር ሰፈር ውስጥ የሚገኙ ህንፃዎችን በትክክል ነጥለው ያጠቁ ሶስት ተመሳሳይ ነገሮች መኖራቸውን በደረሰው ጉዳት አሳይቷል። በደቡብ ምዕራብ ክሪሚያ የባህር ዳርቻ የሚገኝ የጦር ሰፈር ከፍተኛ የእሳት ቃጠሎ የደረሰበት ሲሆን በስፍራው የነበሩ ቢያንስ 8 የጦር አውሮፕላኖች መውደማቸውን በግልጽ ማየት እንደሚቻል ሮይተርስ ዘግቧል። ሩሲያ በጦር አውሮፕላኖቹ ላይ ምንም ጉዳት አለመድረሱን ገልጻ ባለፈው ማክሰኞ በጦር ሰፈሩ የታየው ፍንዳታ በድንገተኛ አደጋ የተፈጠረ መሆኑን አስታውቃለች። ዩክሬን በይፋ ለጥቃቱ ኃላፊነቱን ያልወሰደች ሲሆን ጥቃቱ ስለተፈጸመበት መንገድም ምንም አስተያየት አልሰጠችም። ቻይና ታይዋንን በኃይል ለመቀላቀል ያላትን አቋም በድጋሚ አረጋገጠች። ቻይና ከታይዋን ጋር ሰላማዊ ውህደት ለማድረግ የተቻለኝን ሁሉ አደርጋለሁ፣ ይሁን እንጂ ለውጭ ኃይሎች ጣልቃ ገብነትና ተገንጣዮች ድርጊት የኃይል ምላሽ እሰጣለሁ ስትል ራስ ገዝ የሆነችው ታይዋንን በቁጥጥር ስር ለማዋል ወታደራዊ ኃይል እንደምትጠቀም ያሰማችውን ማስጠንቀቂያ ትናንት ረቡዕ በድጋሚ አረጋግጣለች። ቻይና ይህን ያረጋገጠችው በታይዋንና በቻይና መካከል ያለውን ውጥረት በዓመታት ውስጥ ከፍተኛ ደረጃ ያደረሰውን አስጊውን ወታደራዊ ልምምዶች በምታደርግበት ወቅት መሆኑን አሶሺየትድ ፕሬስ ዘግቧል። በቻይና የታይዋን ጉዳዮች ካቢኔና የዜና ማሰራጫ መምሪያ የወጣው መግለጫ ታይዋንን አስመልክቶ በታላቅ ቅንነት የተቻለንን ጥረት ሁሉ በማድረግ ሰላማዊ ውህደትን ለማምጣት እንሰራለን ያለው የመግለጫው የእንግሊዝኛ ክፍል፣ ይሁን እንጂ የኃይል አማራጭንም የምንተወው አይደለም፣ አስፈላጊ የሆኑትን እርምጃዎች ሁሉ እንወስዳለን ማለቱ ተዘግበዋል። የውጭ ኃይሎችን ጣልቃ ገብነትን ለመቋቋምም ሆነ ለጽንፈኞቹ ተገንጣይ አካላት ድርጊት የኃይል ምላሽ ለመስጠት ሁልጊዜም ዝግጁ ነን። ዋነኛው ግባችን የቻይናን ሰላማዊ የውህደት ተስፋ ማረጋገጥና ሂደቱን ወደፊት ማራመድ ነው ማለቱንም በ በዘገባው የተጠቀሰው መግለጫ አክሎ አስታውቋል። ታይዋንም በበኩሏ የራሷን ልምምድ እያደረገች ባለችበት ወቅት የታይዋን የውጭ ጉዳይ ሚኒስትር ባለፈው ማክሰኞ በሰጡት ማስጠንቀቂያ የቻይና ወታደራዊ ልምምዶች ሰፊውን የምዕራብ ፓሲፊክ ውቅያኖስን ለመቆጣጠር ያለውን የቻይና ፍላጎት ያሳያል ብለዋል ሲል አሶሲየትድ ፕሬስ ዘግቧል። በመጨረሻም 1.3 ቢሊዮን ህዝብ ያለባት አህጉር አፍሪካ ለዝንጀሮ ፈንጣጣ መንኪ ፓክስ በሽታ የሚውል እስካሁን አንድም ክትባት የሌላት መሆኑን የአፍሪካ በሽታ ቁጥጥርና መከላከል ተጠባባቂ ዳይሬክተር አህመድ ኦግዌል ተናገሩ። በመላው ዓለም 89 በሚሆኑ አገሮች እስከ ትናንት ነሐሴ 4 2014 ድረስ ለዝንጀሮ ፈንጣጣ 31800 የሚሆኑ ተጋላጮች መኖራቸውን ጠቅሰው በአፍሪካ ከዚህ ዓመት ጀምሮ በ11 የአፍሪካ አገሮች 2947 ተጋላጮች መመዝገባቸውንም ዳይሬክተሩ ትናንት አሙስ በሰጡት መግለጫ አመልክተዋል። በመላው ዓለም 89 በሚሆኑ አገሮች እስከ ትናንት ነሐሴ 4 2014 ዓ ም ድረስ ለዝንጀሮ ፈንጣጣ 31800 የሚሆኑ ተጋላጮች መኖራቸውን ጠቅሰው ከዚህ ዓመት ጀምሮ በ11 የአፍሪካ አገሮች 2947 ተጋላጮች መመዝገባቸውንም ዳይሬክተሩ ትናንት አሙስ በሰጡት መግለጫ አመልክተዋል። ይሁን እንጂ እስከ ዛሬ በአፍሪካ የተቀበልነው ክትባት ባይኖርም ክትባቱን ለማግኘት በመላው ዓለም ከሚገኙ ተቋማትና ከአጋሮቻችን ጋር መስራታችንን እንቀጥላለን ብለዋል አህመድ ኦግዌል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሐሙስ ነሐሴ 4 2014 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪው ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ መገናኛ ቅንብሮች አሰናጃችን አባየሁ ገበያው ናት። በቀጥታ ስርጭት የምስልና ድምፅ አቀናባሪው ደግሞ ራብ ማክሊን ነው። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922 እና 25 ሜትር ባንዶች እስከ ምሽቱ 4 ሰዓት ይቀጥላል። አሁን በቀጥታ ወደ ዕለቱ አብይ ርዕስ እንሂድ። ቀደም ብዬ በመግቢያው ያስተዋወቅኩት ቅንብር ነው። 375 ሜጋዋት ኃይል ማመንጨት አቅም ያለው ሁለተኛው የህዳሴ ግድብ ዩኒት ዛሬ ስራ ጀምረዋል። ሁለተኛውን የኃይል ማመንጫ ክፍል በስፍራው ተገኝተው ያስጀምሩት ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር የህዳሴ ግድብ አሁን ያለበት ደረጃ የኢትዮጵያን ብልጽግና ማንም ሊያቆመው እንደማይችል የሚያሳይ ነው ብለዋል። ተረት የነበረውን የህዳሴ ግድብ ታሪክ በማድረጋችን እንኮራለን ያሉት ጠቅላይ ሚኒስትር አብይ ለመላው የኢትዮጵያውያንም የእንኳን ደስ ያላችሁ መልእክት አስተላልፈዋል። ግብጽና ሱዳን ከውይይት ውጪ የሚወስዱት ማንኛውም አማራጭ እንደማያዋጣቸው አውቀው ለንግግር እንዲዘጋጁም ሲሉ አሳስበዋል። ሁለቱ የታችኛው ተፋሰስ ሀገሮች ግብጽና ሱዳን ግድቡ የተለያዩ ጉዳቶችን እንደሚያስከትልባቸው በመግለጽ ተቃውሟቸውን መግለጻቸውን የቀጠሉ ሲሆን ሶስተኛውን ሙሌት በመቃወም ግብጽ ሰሞኑን ለመንግስታቱ ድርጅት የጸጥታው ምክር ቤት ደብዳቤ ማስገባቷም ተዘግቧል። ሆኖም ሶስተኛው ሙሌት በሂደት ላይ መሆኑን የገለጹት የህዳሴ ግድቡ ስራ አስኪያጅ ኢንጂነር ክፍሌ ሆሮ የግድቡ ግንባታ በሁለት ዓመት ተኩል ጊዜ ውስጥ ሙሉ በሙሉ ይጠናቀቃል ብለዋል። ለዚህ ዘገባ ኬኔዲ አባተ።
ጠቅላይ ሚኒስትር አብይ አህመድ ታላቁ የኢትዮጵያ ህዳሴ ግድብ ሁለተኛ ዩኒትን የኤሌክትሪክ ኃይል ማመንጨት ሂደት ዛሬ ነሐሴ 5 2014 ዓ.ም በስፍራው ተገኝተው አስጀምረዋል። በኢትዮጵያ ቴሌቪዥን በቀጥታ ስርጭት በተላለፈው በዚህ ስነ ስርዓት ላይ ጠቅላይ ሚኒስትሩ ባደረጉት ንግግር ለመላው ኢትዮጵያውያን የእንኳን ደስ አላችሁ መልእክት አስተላልፈዋል።
ዛሬ ሁለተኛውን ዩኒት ኢነርጂ ጀነሬት ማድረግ ወደሚችልበት ማድረስ በመቻላችን ከተረት፣ ከዘፈን፣ ከቁጭት፣ ከሐሳብ፣ ከምኞት፣ ከራእይ ተሻግሮ ሐሳቡን በተግባር ማየትና መዳሰስ በመቻላችን ተረት የነበረውን ታሪክ ማድረግ በመቻላችን አይቻልም የተባለውን ተችሎ በማየታችን እንደ ዜጎች የምንኮራ ስንሆን ከዚህም በላይ ግን የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጸና መሰረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል።
ግድቡ በዚህ አመት እንዲደርስ የታሰበበት ደረጃ ላይ በእቅድ ከተያዘው ጊዜ ቀድሞ መድረሱንም ጠቅላይ ሚኒስትሩ አብራርተዋል።
ይህ የኢትዮጵያ ሲዝን በመከወን በኤክሰለንስ በመጨረስ ወደሚቀጥለው ሌየር የሚያድግ መሆኑን ማሳያ ነው። በዚህ አመት ሁላችሁም እንደምታውቁት ውሃ የሚፈስበትን የመጨረሻውን ወለል 600 ለማድረስ እንዲሁም ግራና ቀኝ ያለውን 611 ለማድረስ ታቅዶ ሲሰራ የነበረው ስራ ቢያንስ ከአስር ቀን በፊት ተጠናቋል። ባለፈው አመት የነበረን ችግር እየሰራን ውሃው የቀደመን ሲሆን፣ ዘንድሮ ግን በነበረው ርብርብ ውሃውን ቀድመን ከአስር ቀናት በላይ የአመት እቅዳችንን ማሳካት የቻልነው በብዙ የኢትዮጵያ ወንድና ሴት ልጆች ጥረት በመሆኑ ያሰብነውን ማሳካት ብቻ ሳይሆን ቀድመን ማሳካት በመቻላችን።
የግድቡ ሁለተኛ ዩኒት ኃይል ማመንጨት የጀመረው በኢትዮጵያና በታችኛው የተፋሰሱ ሀገራት ማለትም በግብጽና ሱዳን መካከል ያለው አለመግባባት ተባብሶ በቀጠለበት ወቅት ነው። ሁለቱ ሀገራት በህዳሴ ግድቡ ላይ የሚያነሱት ተቃውሞ የተለያየ ሲሆን፣ ግብጽ በዋናነት ግድቡ የማገኘውን የውሃ መጠን ይቀንስብኛል የሚል ተቃውሞ ስታቀርብ፣ በተለያዩ ጊዜያት የተለያየ አቋም የምታንጸባርቀው ሱዳን ደግሞ ከግድቡ የሚለቀቀው የውሃ መጠን የሚዘብራረቅ ከሆነ በአነስተኛ ግድቦቼ ላይ ተጽዕኖ ያሳድራል የሚል ስጋት እንዳላት ትገልጻለች። በመሆኑም ሁለቱ ሀገራት ኢትዮጵያ የግድቡን የውሃ ሙሌትና በየአመቱ ከግድቡ የምትለቀቀውን የውሃ መጠን በተመለከተ አስገዳጅ ስምምነት ላይ እንድትደርስ ይፈልጋሉ። ኢትዮጵያ በበኩሏ አስገዳጅ ስምምነት የሚል ጥያቄን ፈጽሞ እንደማትቀበል አቋም ይዛለች። ይህ ስምምነት የራቀውና በአፍሪካ ህብረት አደራዳሪነት ሲካሄድ የነበረው የሶስትዮሽ ድርድርም ከተቋረጠ ቆይቷል። ሀገራቱ ለመጨረሻ ጊዜ ለድርድር የተቀመጡት በሚያዝያ 2013 ዓ.ም ነው። ሶስተኛውን ዙር የግድቡን የውሃ ሙሌት በመቃወም ግብጽ በዚህ ወር መጀመሪያ ላይ ለመንግስታቱ ድርጅት የጸጥታው ምክር ቤት ደብዳቤም ያስገባች ሲሆን፣ በግብጽ ጥቅም ላይ ለሚደርስ ማንኛውም ጉልህ ጉዳት ኢትዮጵያ ሙሉ ኃላፊነት ትወስዳለች ስትልም በደብዳቤዋ ገልጻለች። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ታዲያ ሀገራቸው ሁለቱን የተፋሰሱ የታችኛው ሀገራት የመጉዳት ፍላጎት እንደሌላት ገልጸው፣ ግብጽና ሱዳን ከውይይት ውጪ የሚወስዱት እርምጃ እንደማያዋጣቸውም ተናግረዋል።
ዘንድሮ ሶስተኛው ሙሊት ያረጋገጠው 22 ቢሊዮን ገደማ ሜትር ኪዩብ ውሃ መያዝ የሚያስችል ስራ እንዲሁም ሁለት ዩኒት ጀነሬት ማድረግ የሚያስችል ስራ ቢሰራም በታችኛው ተፋሰስ ሀገራት ላይ ምንም አይነት የውሃ እጥረት እንዳያጋጥም ኢነርጂ ጀነሬት እያደረግንም ከዚያ ባሻገር ቦተም አውትሌት የሚባለው ከውጭ ያያችሁት በከፍተኛ ግፊት የሚሄደው ውሃ አንድም ቀን ሳይቋረጥ እንዲሄድ የተደረገበት ዋነኛው ዓላማ ሌሎች ወንድሞቻችን የመጉዳት ሳይሆን እኛ የመጠቀም የማደግ ፍላጎት ስላለን ያንን በተግባር ለማሳየት ነው። የታችኛው ተፋሰስ ሀገራት በንግግር፣ በድርድር፣ በስምምነት ውጤት ማምጣት እንደሚቻል ከልብ አምነው ለዛ እንዲተጉ፣ ከዛ ውጭ ያለው ማንኛውም አማራጭ የጀመርነውን ነገር የማያስቆም እንዲሁ በከንቱ የሚያደክም መሆኑን ተገንዝበው ወደ ሰላም፣ ወደ ድርድር፣ በጋራ ወደ ማደግ እንዲመጡ በዚሁ አጋጣሚ ጥሪዬን ማቅረብ እፈልጋለሁ።
ሶስተኛው ሙሌት በሂደት ላይ መሆኑን የገለጹት የህዳሴው ግድብ ስራ አስኪያጅ ኢንጂነር ክፍሌ ሆሮ በበኩላቸው የግድቡ ግንባታ በሁለት ዓመት ተኩል ጊዜ ውስጥ ሙሉ በሙሉ እንደሚጠናቀቅ አመልክተዋል።
የሲቪል ስራዎችን ግንባታ ወደ 95%፣ የኤሌክትሮሜካኒካል ፍብረካና ተከላ ስራን ወደ 61% ከፍ በማድረግ እንደዚሁም የውሃ ማስተላለፊያ የብረታ ብረት ስራዎችን ወደ 73% ከፍ በማድረግ የፕሮጀክቱን አፈጻጸም ዛሬ ላይ 83.3% ለማድረስ ተችሏል። በቀጣይ ሁለት እና ሁለት ተኩል ዓመታት ውስጥ ግድቡም ሙሉ በሙሉ በማጠናቀቅ በየደረጃው ሙሊት በማከናወን ቀሪ ዩኒቶችን በመትከል እስከ 515,000 ሜጋዋት ኃይል በማመንጨት ፕሮጀክቱን ለማጠናቀቅ ታቅዶ እየተሰራ ነው።
ከህዳሴ ግድቡ 13 የኃይል ማመንጫ ዩኒቶች መካከል ዛሬ ስራ የጀመረው 9ኛው ዩኒት ሲሆን 375 ሜጋዋት ኃይል የማመንጨት አቅም አለው። ዩኒቱ በሙሉ አቅሙ የማመንጨት ደረጃ ላይ እስኪደርስ ድረስ አሁን ላይ 270 ሜጋዋት ያህል ኃይል እንደሚያመነጭ ተገልጿል። ተመሳሳይ ኃይል የማመንጨት አቅም ያለው 10ኛው ዩኒት ባለፈው የካቲት 13 2014 ዓ.ም ስራ መጀመሩ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። አድማጮች ተከታዩ ደግሞ ወደ ጉራጌ ይወስደናል። የጉራጌ ዞን ምክር ቤት በክላስተር በሚጠሩት ለመደራጀት የቀረበውን ሐሳብ ውድቅ አደረገ። ይቀራረባሉ የተባሉ ዞኖች ወረዳዎች ተጣምረው ከሌሎች አስተዳደር መዋቅሮች ጋር በክላስተር በሚል አጠራር በሰየሙት እንዲደራጁ የቀረበውን የውሳኔ ሐሳብ የጉራጌ ዞን ምክር ቤት በአብላጫ ድምፅ ውድቅ አድርጎታል። ምክር ቤቱ ዛሬ ባካሄደው አስቸኳይ ጉባኤ በዋና አስተዳዳሪው አቶ መሐመድ ጀማል በኩል የቀረበው ምክረ ሐሳብ ውይይት ተደርጎበት በ40 ድጋፍና በ52 ተቃውሞ ውድቅ መደረጉን የዞኑ የኮሚኒኬሽን ቢሮ በፌስቡክ ገጹ ላይ ባሰፈረው ጽሑፍ ይፋ አድርጓል። ዋና አስተዳዳሪው አቶ መሐመድ ያቀረቡት ሐሳብ በገዢው ብልጽግና ፓርቲ የተዘጋጀውና ሌሎች ዞኖችና ልዩ ወረዳዎች ሰሞኑን ያጸደቁት ክላስተር የተባለው ይህ አደረጃጀት የክልሉ አደረጃጀት ሐሳብ ነው። በሁለት ተከፍለው እንደ አዲስ ይደራጃሉ ከተባሉት 11 ዞኖችና 6 ልዩ ወረዳዎች ውስጥም ሁሉም ውሳኔውን ተቀብለው ማጽደቃቸውን መዘገባቸው ይታወሳል። ጉራጌ ዞን ውሳኔውን ባለመቀበል በምክር ቤቱ ቢያጸድቅም የመጀመሪያው ነው። አድማጮች፣ በዚህ ጉዳይ ላይ ሰፋ ያለ ዘገባ በሌላ ጊዜ እንመለስበታለን። ወደ ተከታዩ የመጽሔት ስንሻገር ከህወሓት ጋር ለሚደረገው ድርድር ከአፍሪካ ህብረት ውጭ አደራዳሪ እንደማይቀበል የኢትዮጵያ መንግስት አስታወቀ። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ በሰጡት ጋዜጣዊ መግለጫ ከህብረቱ በተጨማሪ የሚደረግ የአደራዳሪነት ጥረት ተቀባይነት የለውም ብለዋል። በህብረቱ የአፍሪካ ቀንድ ከፍተኛ ተወካይ የቀድሞ የናይጄሪያ ፕሬዚዳንት ኦሉሴጉን ኦባሳንጆ ላይ እምነት እንደሌለው የገለጸው ህወሓት በበኩሉ ከህብረቱ ውጪ ዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ የተለያዩ ዓለም አቀፍ አካላት እንዲሳተፉ ይፈልጋል። የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ሰሞኑን ባወጣው መግለጫ በሁለቱ አካላት መካከል የሚካሄደው ድርድር በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ተወካይ እንደሚመራ አስታውቋል። ለዝርዝሩ ኬኔዲ አባተ።
መንግስት የሰሜን ኢትዮጵያው ግጭት ፖለቲካዊ መፍትሄ እንዲያገኝ ለሰላም ድርድር ቁርጠኛ መሆኑን በመግለጫቸው ያነሱት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም፣ ሆኖም ከአፍሪካ ህብረት ውጭ የሚደረግ የአደራዳሪነት ጥረትን የኢትዮጵያ መንግስት እንደማይቀበል ገልጸዋል።
የመንግስት አቋም የአፍሪካ ህብረት አደራዳሪነት የተጀመረው ሰላም እንዲቀጥል ብቸኛው መንገድ እንደሆነ፣ ሌላ ምንም አይነት ፓራሌል መሳ ለመሳ የሚሄድ ጥረት ተቀባይነት እንደሌለው የአፍሪካ ህብረት የአፍሪካ ቀንድ ልዩ ልዑክ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ በአመቻችነት ወይም ፋሲሊቴተር እንዲቀጥሉ የኢትዮጵያ መንግስት ጽኑ ፍላጎት መሆኑን፣ አስፈላጊ ከሆነ በአፍሪካ ህብረት አማካኝነት ፕሬዝዳንት ኦባሳንጆን የሚደግፉ ከአፍሪካ ታዋቂ ሰዎች ወይም ኤሚነንት ፐርሶናሊቲስ መካከል ቢጨመሩ ኢትዮጵያ ተቃውሞ የላትም። በኢትዮጵያ መንግስት በተደጋጋሚ እንደተገለጸው ድርድሩ በየትኛውም ጊዜና ቦታ እንዲጀመር ፍላጎት ያለ መሆኑ ነው።
የአፍሪካ ህብረት የአፍሪካ ቀንድ ከፍተኛ ተወካይ በሆኑት የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ ላይ እምነት እንደሌለው የገለጸው ህወሓት በበኩሉ በድርድሩ ላይ ከህብረቱ ውጭ የተለያዩ ዓለም አቀፍ አካላት እንዲሳተፉ ይፈልጋል። የትግራይ ክልልን በፕሬዝዳንትነት በመምራት ላይ የሚገኙት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ባለፈው ሰኔ ወር ላይ በጻፉት ግልጽ ደብዳቤ ዩናይትድ ስቴትስ፣ የተባበሩት መንግስታት፣ የአውሮፓ ህብረትና የተባበሩት አረብ ኤምሬቶችም በኬንያ እንዲደረግ እንፈልጋለን ያሉት ድርድር አካል እንዲሆኑ ያላቸውን አቋም ገልጸዋል። መንግስት ከአፍሪካ ህብረት ውጭ ተጨማሪ አደራዳሪዎች ይግቡ የሚለውን ሐሳብ እንደማይቀበል የገለጹት አምባሳደር መለስ በሰላም ጥረቱ ላይ የዓለም አቀፉ ማህበረሰብ ስለሚኖረው ሚናም አብራርተዋል።
የዓለም አቀፉ ማህበረሰብን ሚና በተመለከተ ከአፍሪካ ህብረት ሚና ጋር እኩል የማቅረብ የአፍሪካ ህብረትን ሚና አንዳንዶቹም የሚተካ አድርጎ የማቅረብ ዘገባ አለ። ይሄ ፍጹም የተሳሳተ ነው። የዓለም አቀፉ ማህበረሰብ ተሳትፎ የገንዘብ፣ የቴክኒክ እና የሎጂስቲክስ ድጋፍ ማድረግ እንዲችሉ ይበረታታሉ እና የአፍሪካ ህብረትን የሰላም አማጭነት ጥረት የሚተኩ አይደሉም።
በሌላ በኩል በትግራይ የመሰረታዊ አገልግሎቶች መጀመርን ህወሓት ለድርድሩ እንደ ቀድመ ሁኔታ ያስቀምጣል። የህወሓት ቃል አቀባይ አቶ ጌታቸው ረዳ ከሁለት ቀናት በፊት በትዊተር አድራሻቸው ላይ ባሰፈሩት ጽሑፍ ያለነዚህ ቀድመ ሁኔታዎች ድርድር ይደረግ ማለት እንዲህ አይነቱን ሰርከስ እጃችን ታስሮ ህዝባችን በረሃብና በጨለማ እንዲሁም እገዳ ውስጥ ሆኖ እንቀላቀላለን ማለት ነው ብለዋል። ያለምንም ቀድመ ሁኔታ ድርድር ማለት ይህ አይደለም ሲሉም የኢትዮጵያን መንግስት አቋም ተችተዋል። በሌሎች የኢትዮጵያ ባለስልጣናት እንደተገለጸው ሁሉ የመሰረታዊ አገልግሎቶቹን መጀመር መንግስት በቀድመ ሁኔታነት እንደማይወስድ የተናገሩት አምባሳደር መለስ አለም ነገር ግን አስቻይ ሁኔታዎች ተሟልተው አገልግሎቶቹ እንዲጀመሩ በኢትዮጵያ መንግስት በኩል ፍላጎት መኖሩን ጠቁመዋል።
በትግራይ የመሰረታዊ አገልግሎቱን መጀመር ለድርድሩ መንግስት እንደቀድመ ሁኔታ አያቀርብም። አገልግሎቱ ጦርነቱ በተካሄደባቸው በሌሎችም የአማራና አፋር ክልሎች እንዲካሄድ ይፈልጋል። አገልግሎቱ ለመጀመር ግን ሁኔታዎችን አሰስመንት መሰራት አለበት። የጸጥታና ደህንነት ጉዳዮች ሴፍቲና ሴኩሪቲ መታየት አለበት። የህግ ጉዳዮች የህግ አሰራሮች መፈተሽ አለባቸው። ሌላ የሬጉሌሽን ስራም እንዲሰራ ጊዜ ያስፈልጋልና የሚመለከታቸው አካላት ቁጭ ብለው መክረው ዘክረው ዝርዝር ሁኔታዎችን አውጥተው ወደ ስራ እንዲገቡ የመንግስት ፍላጎት ነው። አገልግሎቶቹ ቢጀምሩ የመንግስት አቋም ይሄ መሆኑን ለመግለጽ ነው።
የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ሰሞኑን ባወጣው መግለጫ በኢትዮጵያ መንግስትና በህወሓት መካከል የሚደረገው የሰላም ውይይት በአንድ የሰላም ሂደት የሚካሄድ መሆኑን ገልጾ ይህም ሂደት በአፍሪካ ህብረትና በህብረቱ የአፍሪካ ቀንድ ተወካይ የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ የማያከራክር መሪነት የሚካሄድ መሆኑን አስታውቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጮች የምሽቱ ዝግጅታችን ይቀጥላል። አሁን ደግሞ ወደ ጎረቤት ሶማሊያ እንሻገራለን። በድርቅ ሳቢያ የተፈናቀሉ ሶማሊያውያን ቁጥር ከሚሊዮን አለፈ። ሶማሊያን ባጠቃት በበርካታ ዓመታት ባልታየ ደረጃ የከፋ ድርቅ ሳቢያ የተፈናቀሉ ዜጎቿ ቁጥር ከአንድ ሚሊዮን ማለፉ ተገልጧል። አስፈላጊ እርዳታ በአስቸኳይ ካልቀረበ በስተቀር የከባድ የረሃብ ቸነፈር ሊከሰት እንደሚችል የተባበሩት መንግስታት ድርጅት አስጠንቅቋል። መሐመድ ዳይሴኔ ከናይሮቢ ያጠናቀረውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች።
ባለፉት 40 ዓመታት ከደረሱት ሁሉ የከፋ በሆነው ድርቅ የተፈናቀሉት ሶማሊያውያን ቁጥር ከአንድ ሚሊዮን ማለፉን የተባበሩት መንግስታት የሰብአዊ ጉዳዮች ቢሮ ኦቻ አስታውቋል። ድርቁ እየተባባሰ መሆኑንም ነው የገለጸው። ባለፈው ሐምሌ ወር ብቻ ተጨማሪ 83,000 ሶማሊያውያን በድርቁ ምክንያት ከቀያቸው መሰደዳቸውን የመንግስታቱ ድርጅት ባለስልጣናት አመልክተዋል። የተባበሩት መንግስታት የምግብና ግብርና ድርጅት ኤፍኤኦ የአጣዳፊ ጉዳዮች ምክትል አስተባባሪው ኢሻኩ ሚሼሊያ ስለ ችግሩ ለቪኦኤ በሰጡት ቃል እንዲህ ብለዋል።
So our ability as a humanitarian community to be able to reach the affected people in their communities and provide this
እንደ ሰብአዊ ረድኤት አቅራቢ ማህበረሰብ ለችግር የተጋለጡትን የህብረተሰብ ክፍሎች በዚያው በሚኖሩበት ቦታ የሚያስፈልጋቸውን እርዳታ ለማቅረብ መቻል አለብን። ይህም እርዳታ ፍለጋ ቀያቸውን ለቀው በየቦታው እንዳይንከራተቱ ለመከላከል ነው። ነገር ግን እንዳለመታደል ሆኖ ባለፉት የድርቅ ወቅቶች እርዳታ ፍለጋ ከቀያቸው መጠለያ ወደ ሌለበት አካባቢ ሲጓዙ ህይወታቸው ያለፈ ብዙ ሰዎች መኖራቸውን የሚያሳዩ ሪፖርቶች አሉ።
በሶማሊያ የኤፍኤኦ ቢሮ በሀገሪቱ ገጠራማ አካባቢዎች ያሉ 1 ሚሊዮን ሰዎች ለከበደ የረሃብ ቸነፈር እንዳይጋለጡ ለመከላከል ላዘጋጀው እቅድ 130 ሚሊዮን ዶላር እንደሚያስፈልገው አስታውቋል። ያጣዳፊ የገንዘብ ድጋፉ በአስቸኳይ ካልተሟላ ግን የረሃብ አደጋው የማይቀር ሊሆን እንደሚችል ድርጅቱ አስጠንቅቋል። ዩኒሴፍ በበኩሉ እንዳስታወቀው በድርቁ ምክንያት በተመጣጠነ አልሚ ምግብ እጦት የተጎዱ 500 ህጻናት ሞተዋል። የሶማሊያ ጌዶ ክፍለ ግዛት ባለስልጣናትም ከኬንያ ጋር በሚያዋስነው አካባቢ ባርዴሬና ባላደሆ በተባሉት ከተሞች በድርቁ ሳቢያ ከ50 የሚበልጡ ህጻናት ህይወታቸው ማለፉን ለቪኦኤ አረጋግጠዋል። በሶማሊያ የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር የዩኤንኤችሲአር ተጠሪ ማጋቴ ጉሴ በበኩላቸው የሶማሊያ ሁኔታ አሁን ካለበት ከባድ ደረጃ ከመድረሱም በፊት በድርቁ ለተጎዱት ሰዎች እርዳታ ለማድረስ ከባድ የገንዘብ እጥረት እንደነበረ ጠቅሰው አሁንም ዓለም አቀፉ ማህበረሰብ በአስቸኳይ መድረስ ይኖርበታል ሲሉ አሳስበዋል። የጌዶ አስተዳደር ቃል አቀባይ አሊ ዩሱፍ አብዱላሂ አካባቢያችን በድርቁ ምክንያት እጅግ አስከፊ ሁኔታ ውስጥ ወድቋል ብለዋል። ሰው ቀየውን እየለቀቀ ከኢትዮጵያ ጋር በሚያዋስነው ድንበር ላይ የምትገኘውን ዶሎን ጨምሮ ወደ ተለያዩ ትላልቅ ከተሞች እየተሰደደ ነው ብለዋል።
ደግሞ ዶሎ ወሃነ ሰው ጋር ኢላ ሀድ ኮንቶን ኩን ቁዑቲ ከበደን ሲዶ ካለ ወሃጅረ ዳትካሎ አይገርንከ ኢትዮጵያ
ዶሎ እስካሁን ከ50 ሺህ በላይ ተፈናቃዮችን ተቀብላለች። ከኢትዮጵያም በኩል እንዲሁ በድርቁ ምክንያት ተሰደው ዶሎ በሚገኙ ካምፖች የተጠለሉ ሰዎች አሉ። የከተማው አስተዳዳሪዎች ለተፈናቃዮቹ የተቻላቸውን እርዳታ እያደረጉ ነው፣ ነገር ግን በቂ አይደለም።
ባለፈው ዓመት የሶማሊያ ፌዴራላዊ መንግስት ለሶስት ዓመታት በተከታታይ የዘለቀውንና ከ7 ሚሊዮን የሚበልጡ ሰዎችን ጉዳት ላይ የጣለውን ድርቅ ተከትሎ ሀገሪቱ አጣዳፊ ብሔራዊ አደጋ ውስጥ መሆኗን ማወጁ አይዘነጋም። በድርቁ ምክንያት ከ2 ሚሊዮን የሚበልጡ እንስሳት መሞታቸውን ከሶማሊያ ጠቅላይ ሚኒስትር ቢሮ የተገኘው መረጃ ያመለክታል። ሶማሊያ በግጭቶች የተጎዳች ሀገር በመሆኗ ቀውሱን ለመቋቋም የሚያስችል አቅም እንደሌላት ያመለከተው የአዣንስ ፍራንስ ፕሬስ ዘገባ ከዚያም በተጨማሪ የጽንፈኛ እስላማዊው ቡድን የአልሸባብ ታጣቂዎች የሚያደርሱት ጥቃት በቅርብ ወራት መባባሱ ሰብአዊ እርዳታ ለተረጂዎች ለማድረስ የሚደረጉ እንቅስቃሴዎችን አስቸጋሪ እንዳደረገ አውስቷል።
አመሰግናለሁ ቆንጅት። አድማጮች፣ የመጨረሻው የመጽሔቱ የትንታኔ ርዕስ ደግሞ ጋዛ ከሰሞንኛው የእስራኤል ጥቃት እያገገመች ነው ይላል። በእስራኤልና በእስላማዊ ጂሃድ እንቅስቃሴ መካከል ጋዛ ላይ ለሶስት ቀናት የዘለቀ ከባድ ውጊያ ከተካሄደ በኋላ የተደረሰው የተኩስ አቁም ስምምነት የያዘ ይመስላል። የቅርብ ጊዜውም ግጭት ጋዛ ውስጥ የሚኖሩ 2 ሚሊዮን ፍልስጤማውያን በየዕለት የሚገጥማቸውን ፈተና የመጥናቱን መጠን ወይም ጥናት አጉልቶ ያሳያል። ድህነትና ሥራ አጥነት ጣሪያ ነክቷል። 95 በመቶ የሚሆነው ውሃ የማይጠጣ ነው። አድማጮች፣ ዝርዝሩን እንደሚከተለው አቀርበዋለሁ። የእስራኤሉ ጠቅላይ ሚኒስትር ያየር ላፒድ ለሰራዊቱ ስልታዊ ስኬት አድናቆታቸውን ገልጸዋል። የመሃሉን የፖለቲካ አቅጣጫ የሚከተሉት የፖለቲካ ሰው 2 ሚሊዮኑን የጋዛ ነዋሪ ፍልስጤማውያንም በቀጥታ መድረስ መርጠዋል።
ለጋዛ ነዋሪዎች ይህን ማለት ፈልጋለሁ። ሌላ መንገድ መኖሩን ልነግራቸው ፈልጋለሁ። ከሚሰነዘርብን ማንኛውም ዛቻ ራሳችንን እንዴት ከጥቃት መከላከል እንደምንችል እናውቃለን። በአንጻሩ በሰላም አብሮ መኖር ለሚፈልግ ሁሉ ሥራና መተዳደሪያ ብሎም የከበረ ሕይወት እንዴት እንደምንሰጥ እናውቃለን።
ለበርካታ ጋዛውያን ግን ድርጊቱ ብዙ ውድመት ያስከተለና ቀድሞውንም በከፋ ሁኔታ ውስጥ የነበረውን ይዞታቸውን ይበልጥ ያባባሰ ሌላ የእስራኤል ጥቃት ነው።
My house was damaged by an Israeli bomb and we're staying with relatives now.
ቤቴ በእስራኤል ቦምብ ጥቃት ጉዳት ደርሶበታል። እናም አሁን የምንኖረው ከዘመዶቻችን ጋር ነው። ምን እንደምናደርግ አላውቅም። አባቴ ከአንድ ዓመት በፊት ነው የሞተው። ስለዚህ ያለነው እናቴ፣ እህቶቼና 2 ወጣት ወንድሞቼ ብቻ ነን። ምንም ገንዘብ የለንም። ሌላው ቀርቶ ለምግብ መግዣ የሚሆን እንኳን
ጋዛን የተቆጣጠረው እስላማዊው የሐማስ እንቅስቃሴ ታዲያ ራሱን ከዚህኛው ዙር ግጭት አርቋል። አንዳንድ የፍልስጤማውያን ተንታኞች እንደሚሉትም ሐማስ በፍተሻ ኬላዎች በኩል ወደ ጋዛ የሚገባውን ነዳጅና ቁጥሩ 15,000 የሚደርስ ለጋዛ ሠራተኞች የሚሰጠውን ፍቃድ ጨምሮ ከእስራኤል በኩል የሚያገኙት ጥቅም እንዲስተጓጎል አይፈልግም። ፍቃዱ የተሰጣቸውም ሠራተኞች እያንዳንዳቸው በግምት 10 ሰዎችን ያስተዳድራሉ።
The biggest winner on the Palestinian scene is Hamas. Hamas, first of all,
በፍልስጤም መድረክ ዋናው አሸናፊ ሐማስ ነው።
ሐማስ በመጀመሪያ ጋዛን በሚመለከት መሰረቱን አጽንቷል እና እስላማዊ ጂሃድን መቆጣጠር እንደሚችል አረጋግጧል።
ይሁን እንጂ 2/3 ነዋሪዋ በድህነት ውስጥ በሚገኝበት፣ የሥራ አጥ ቁጥርም ከ50% በላይ በደረሰባትና አብዛኛው ህዝቧ በተባበሩት መንግስታት ድርጅት የምግብ እርዳታ በሚተዳደርባት ጋዛ የተኩስ አቁሙ ስር የሰደዱትን ችግሮች በመቅረፉ ረገድ የሚያደርገው የለም።
There is restricted access to travel. Electricity comes 12 hours a day.
በጉዞ ላይ የተጣለ ገደብ አለ። የኤሌክትሪክ አገልግሎት በቀን ለ12 ሰዓታት ነው የሚዘልቀው። አንዳንዴም በቀን ወደ 4 ሰዓት ሊወርድ ይችላል። በተለያዩ ምክንያቶች የመሰረተ ልማቶች ይዞታ በጣም ደካማ ነው። ከነኚህም አንዱ የመድኃኒት አቅርቦትና የመገልገያ መሳሪያዎች እጥረት ነው። አንዳንድ ከፍተኛ ዕውቀት ያላቸው ሐኪሞች ጋዛን ለቀው ወደ ሌሎች አገሮች ሄደዋል። ጋዛ ውስጥ ያለው ውሃ በጣም ጨዋማ ሲሆን 95% የሚሆነው የጋዛ የቧንቧ ውሃ ለመጠጥ መዋል የማይችል ነው።
ከዚያ የሚኖሩ ብዙዎች እንደሚሉትም ለጋዛ ችግሮች ሁነኛ የሰብአዊ መፍትሄ እስካልተበጀ ድረስ ሌላ ዙር ግጭት መቀስቀሱ የጊዜ ጉዳይ ብቻ ነው የሚሆነው። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ወደ ሁለተኛው አጋማሽ ስርጭት እንዘልቃለን። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3:36 መሆኑን ያመለክታል። እንሆ የደቡብ ምዕራብ ኢትዮጵያ ከአንድ በላይ ዋና ከተማ እንዲኖረው የሚያስችል ረቂቅ አዋጅ ጸደቀ። የክልሉ ምክር ቤት ረቂቅ አዋጁን ትላንት ማጽደቁን የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ አስታውቋል። በብዝሃ ከተሞች ማቋቋሚያ ረቂቅ አዋጅ መሰረት ከካፋ ዞን የቦንጋ ከተማ፣ ከዳውሮ ዞን የተርጫ ከተማ፣ ከቤንች ሼክ የሚዛን አማን ከተማና ከሸካ ዞን የቴፒ ከተማ መመረጣቸውም ተመልክቷል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ በዚህ ዙሪያ የሐዋሳ ዩኒቨርሲቲ የከተማ እድገትና ቀጠናዊ ጥናት ተመራማሪ ዶክተር ኢንጂነር እሸታየው ክንፉን አስተያየት አካቶ ተከታዩን ዘገባ አሰናድቷል።
በሐዋሳ ዩኒቨርሲቲ የከተማ እድገትና ቀጠናዊ ልማት ጥናት ተመራማሪ ረዳት ፕሮፌሰር ዶክተር ኢንጂነር እሸታየው ክንፉ ሌሎች ሀገሮች በብዝሃ ከተሞች አወቃቀር ላይ የነበራቸውን ልምድ ጠቅሰዋል።
ለኢትዮጵያ ስርዓት ተበጅቶለት በህግ ተደንግጎ ባይለመድም በዓለም አቀፍ ደረጃ በቂ ልምዶች አሉ። እንደ ሀገር ብዝሃ መቀመጫ ሲወሰን ለምሳሌ በአፍሪካ ደቡብ አፍሪካ፣ ቤኒን፣ ኮትዲያቮር፣ ታንዛኒያ ጎረቤታችን ይህንን ልምድ አላቸው። 2 እና 3 መቀመጫ ከተሞች አሏቸው። የአስፈጻሚው የህግ አውጪ ቦታ ተብለው ይቀመጣሉ። ኤዥያ ማሌዥያ፣ ሳውስ ኮሪያ እና ስሪላንካ ይህንን ልምድ አላቸው። ከላቲን እነ ቦሊቪያ እነ ቺሊ ይህንን ልምድ አላቸው። ከአውሮፓ ኔዘርላንድስ ይህንን ልምድ አላት። ብዝሃ መቀመጫዎችን ያደርጋሉ በህግ በተደነገገ ደረጃ። ከዛ በተረፈ ደግሞ ቴክኒካዊ በሆነ መንገድ የተለያዩ አገልግሎቶችን ሴንትራላይዝ አድርጎ ማስቀመጥ፣ ከተሞች የተለያዩ ስራዎች ማዕከል እንዲሆኑ ማድረግ የተለመደ ነው።
እንደ ኢትዮጵያ ባሉ ቁጥራቸው እየበዙ የተለያዩ ጎሳዎች በሚኖሩበትና የተለያዩ ቋንቋዎች በሚነገርበት ሀገር ውስጥ ውጤታማ መሆን ስለመቻሉ የተጠየቁት ዶክተር ኢንጂነር እሸታየው ክንፉ
ይቻላል፣ እንደውም እኔ የደቡብ ምዕራብ ኢትዮጵያ ፋናወጊ ነው ይህንም በማድረጉ ክልሉንም ተጠቃሚ ያደርገዋል። ወደፊት የፌዴራል መንግስትም ከዚህ ተምሮ ብዝሃ መቀመጫን መላመድ አለበት ብዬ ነው ማምነው። ምክንያቱም ከተሞች በዋናነት ማዕከላት ናቸው እና በአንድ ማዕከል ውስጥ አገልግሎትን ወይም ደግሞ የተለያዩ ስራዎችን በምታከማችበት ጊዜ ያንን ተከትሎ የሚፈጠሩ የኢኮኖሚ የህዝብ አሰፋፈር ክምችት፣ የአገልግሎቶች ጥግግት ወዘተ ክምችት ሊፈጠር ይችላል። ያ ደግሞ ፍልሰትን ያባብሳል። ሰዎች ከዛ አገልግሎቶች ጋር ተያይዘው በሚፈጠሩ የኢኮኖሚ እድሎች፣ ያንን ተከትሎ በሚፈጠሩ ግንባታዎች ወዘተርፈ ሰዎች እየተሳቡ የሰው ክምችቱ በአንድ ከተሞች ላይ እየበዛ አውራ ከተማ ወይም ፕራይሜት ሲቲ የሚባለው መፈጠር እድል አለው። አሁን እንደ ሀገር አዲስ አበባ ላይ ያጋጠመን ችግር ማለት ነው። አዲስ አበባ ኦልሞስት የሀገሪቱን 1/3 ከተሜ ነዋሪ ይዛ ያለችው። ይህ የሆነው ምንድን ነው? የዲፕሎማቲክ ማዕከሉ የፌዴራል መንግስት መቀመጫ፣ የኦሮሚያ ብሔራዊ ክልላዊ መንግስት መቀመጫ መሆናቸው እና ያንን ተያይዘው የሚፈጠሩ እድሎች እና ከዛ ጋር ተያዘው የሚፈጠሩ የኢኮኖሚ ተግባራት እና ስራዎች ሰዎች ያንን ታሳቢ አድርገው ወደ እነኛ ከተሞች እንዲፈልሱ ያደርጋል። ከተሞች ማዕከላት በመሆናቸው ከተሞች በባህሪያቸው የከፍተኛ ጥግግት ወይም ዴንሲቲ መኖሪያ በመሆናቸው እና እንደዚህ አይነት ብዝሃ ከተሞችን ብዝሃ መቀመጫዎችን በምታመጣበት ጊዜ በጥንቃቄና በተመረጠ አግባብ እስከተተገበረ ድረስ ፍትሃዊ የሆነ የህዝብ ጥግግት፣ የህዝብ አሰፋፈር፣ በተለይ የሰርቪስ ኢኮኖሚው ያንን ተከትሎ እንዲሰራጭ፣ የግንባታ ማዕከላት ያንን ተከትሎ እንዲሰራጩ፣ በተለይ ኮምፓራቲቭ አድቫንቴጃቸው ታውቆ ከሆነ ውሳኔው የሚካሄደው ከእያንዳንዱ ከተማ ካለው ጸጋ ካለው እድል አንጻር የመልማትና ያንን ልማት ተከትሎ ፍትሃዊ የሆነ የአሰፋፈርም የአከታተምም ስርጭት እንዲፈጠር ያደርጋል። ይህ በጣም ተገቢ ልማድ ተደርጎ ሊወሰደ
አራቱም ከተሞች እኩል ደረጃ እንደሚኖራቸው በብዝሃ ከተሞች አወቃቀር ማቋቋሚያ ረቂቅ ሰነድ ላይ ሰፍሯል።
እኩል ደረጃ የሚባለው ፖለቲካዊ ስታተስ ነው። መሳ ለመሳ ሊሆኑ አይችሉም። ከተሞች ማለት እያንዳንዱ 5-5 ሺህ ሰው ቢኖረው ሌሎ አይችሉም ማለት ግን የሚያሰራጫቸውን የመንግስት አገልግሎቶች ለምሳሌ አንዱ የፖለቲካ ከተማ ቢሆን፣ አንዱ የኢኮኖሚ ቢሆን፣ አንዱ የህግ አስፈጻሚ ቢሆን፣ አንዱ የህግ አውጭ ቢሆን እንደዚህ አይነት ጥንቃቄና ስትራቴጂክ ሆነ ውሳኔ ከተወሰነ አዎ እኩል እድል አላቸው። ያንን ተከትሎ የሚፈጠር የአፈጻጸም ጥንቃቄ ከተወሰደበት አዎ እኩል መሆን የማይችልበት ምንም ምክንያት የለም።
በአንድ ክልል ውስጥ ከአንድ በላይ ዋና ከተሞች እንዲኖሩ ማድረግ የክልሉን ነዋሪ ለመንገላታት እንደሚዳርግ በመግለጽ በክልሉ ከፋ ዞን የሚገኙ 6 የተለያዩ ፓርቲዎች ሐሳቡን ተቃውሞት ነበር። የአዋሳ ዩኒቨርሲቲው ዶክተር ኢንጂነር እሸታየው ክንፉ ለዚህ መፍትሄ ነው ያሉትን 2 ሐሳቦችን ጠቁማሉ።
አንደኛ አብዛኛውን አገልግሎት ክልል ላይ አይደለም ህዝቡ ድሮ ማግኘት ያለበት። የክልል አመራሩ በጣም ውስን የሆኑ ስትራቴጂክ ጉዳዮችን ነው ላይ ይዞ ማስቀረት ያለበት። አብዛኛውን ወደ ታችኛው አስተዳደር እርከን ባልተማከለ መልኩ ካወረድ ነው እና በተለይ ደግሞ እነኚህ የደቡብ ክልሎች የዞን ምክር ቤቶቻቸው ጠንካራ በመሆናቸው ምክንያት አብዛኛውን አካባቢያዊ ጉዳዮች በራሳቸው እንዲፈጽሙ ተገቢው የህግ ማዕቀፍ ከተሰጣቸው፣ የክልል ከተሞች ደግሞ የክልል መንግስታት ደግሞ በዋና ዋና ጉዳዮች በስትራቴጂክ እቅድ ጉዳዮች በክትትልና ቁጥጥር በድጋፍ ላይ ካተኮሩ ባለጉዳዮችን የሚያንገላተ ነገር አይፈጠርም። አንዱ ዘዴ ያ ነው። ሁለተኛው ዘዴ ደግሞ አስፈጻሚው አካላት በሚሰራጩበት ጊዜ በጥንቃቄ ማሰራጨት ነው።
የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ከአንድ በላይ ዋና ከተሞችን በማዋቀር ፈርቀዳጅ ነው ያሉት ዶክተር ኢንጂነር እሸታየው አገሪቱም ሆነ ሌሎችም ክልሎች እንደ ተሞክሮ መውሰድ አለባቸው ሲሉ ተናግሯል።
ያልተማከለ የከተማ አስተዳደር ስርዓት ያስፈልገናል። ቴክኒካሊ የፌዴራል መንግስትም ከዚህ መማር አለበት። እንኳን ቀጥሎ የሚፈጠሩ ክልሎች የፌዴራል መንግስት ራሱ ይህንን አወቃቀሩን ካላስተካከለ በስተቀር አዲስ አበባ ላይ ያለው ጫና፣ አዲስ አበባ ላይ እየተፈጠረ ያለው የፍላጎት እድገት የሚቆም አይሆንም። ስለዚህ ክልሎች እንደዚህ አይነት ብዝሃ መቀመጫዎችን በጣም በተመረጠ አግባብ በጣም ጥናታዊ በሆነ ሁኔታ የማዳረስ ፖለቲካዊ ሁኔታ ጠብቆ የማዳረስ ዘይቤን ሳይከተሉ ነገር ግን አገልግሎቶች እንዲተሳሰሩ ከተሞች ተመጣጥነውና ተመጋግበው እንዲያድጉ በሚያስችል ደረጃ ካዋቀሩት በጣም የሚመከር ልምድ ነው።
ቦንጋ ከተማ የፖለቲካና የርዕሰ መስተዳድሩ መቀመጫ፣ ተርጫ የክልሉ ምክር ቤት መቀመጫ፣ ሚዛን አማን የፍትህና የፍርድ ቤቶች መቀመጫ፣ ቴፒ ከተማ ደግሞ የብሔረሰቦች ምክር ቤት መቀመጫ ይሆናሉ ተብሏል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም።
አመሰግናለሁ ዮናታን። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። አሁን ሳምንታዊው ሳይንስና የተፈጥሮ አካባቢ። ለምሽቱ የተፈጥሮ አካባቢ ያሰናዳው የቃፍታ ሽራሮ ብሔራዊ ፓርክ በሰሜኑ ጦርነት ሳቢያ ከፍተኛ ጉዳት እንደደረሰበት የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን ያስታወቀበት ነው። ብሔራዊ ፓርኩ ቀደም ሲል በኢትዮጵያ ደረጃ በአጋዘን ሀብት 2ኛ የነበረ ሲሆን ጦርነቱን ተከትሎ በተስፋፋ ህገወጥ አደን ሳቢያ በአሁኑ ጊዜ አጋዘን ማየት ከማይቻልበት ደረጃ መድረሱን የፓርኩ ተወካይ ኃላፊ ለአሜሪካ ድምፅ አስታውቀዋል። በግጭትና በጦርነት ወቅት ብሔራዊ ፓርኮች የተለያዩ ችግሮች ሰለባ እንደሚሆኑ የአሜሪካ ድምፅ ያነጋገራቸው አንድ የተፈጥሮ ሀብት ተመራማሪ አመልክተዋል። ይለናል ገብረ ሚካኤል ገብረ መድን ነው ያሰናዳው።
ባለፈው ዓመት ጥቅምት 24 በትግራይ ጦርነት ሲቀሰቀስ ለዝሆን ጥበቃ ተብሎ የተከለለው የቃፍታ ሸራሮ ብሔራዊ ፓርክ የጥበቃና ቁጥጥር ስራ ሙሉ በሙሉ መቋረጡን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የኮሚኒኬሽን ዳይሬክተር አቶ ናቃቸው ብርሌው ገልጿል። ይህን ተከትሎም በፓርኩ ንብረቶች፣ መሰረተ ልማቶችና የተፈጥሮ ሀብቶች ላይ ጉዳት መድረሱን ይናገራሉ።
በተለይም ለተፈጥሮ ሀብቱ ልማትና ጥበቃ ስራ አገልግሎት የሚውሉ ተሽከርካሪዎቹ ጠፍተዋል፣ ንብረቶች ወድመዋል። በፓርኩ ውስጥ የተዘረጉ መሰረተ ልማቶች ሙሉ ለሙሉ ወድመዋል። ያንንም እንደ ትልቅ እንደ መልካም አጋጣሚ በመጠቀም በአካባቢ ያሉ ህገወጦች የዱር እንስሳትን ያድኑ ነበረ። በዚህም የቆላ ጋዘን፣ ጨሌ ባለጋሜ እና ለኢትዮጵያ ብቸኛ ዝርያ የሆነችው የሀግሊምስ ሜዳ ፍየል በአስከፊ ሁኔታ በአደን የጨፍጨፋቸው በዳሰሳ ጥናት ማወቅ ተችሏል።
በፓርኩ ውስጥ በተስፋፋው ህገወጥ አደን ምክንያት በተለይም በአጋዘን ሀብት ላይ ከፍተኛ ጉዳት መድረሱን የፓርኩ ተወካይ ኃላፊ አቶ ታጠቅ ሻውል ለቪኦኤ ተናግሯል።
ጦርነት በሚካሄድ ሰዓት ፓርኩ ዙሪያ ያሉ ቀበሌዎች ላይ የነበሩ የሚሊሻ አባላት ወደ ፓርክ የገቡበት ሁኔታ ነበረ። በሰዓቱ እዛ ፓርክ ላይ በገቡ ሰዓት ያው ሲመገቡ የቆዩት አቅርቦት የምግብ የምንም ስለማይኖር የዱር እንስሳቱን ነው ሲመገቡ የቆዩት። እነሱ ደግሞ ከዛ ከለቀቁ በኋላ ያው አካባቢው ላይ ያለው ማህበረሰብ እና ከተለያየ አቅጣጫ ወደዛ አካባቢ የመጡ ግለሰቦች አሉ። ወደ ፓርክ እየገቡ አጋዘን እየገደሉ ለምግብነት የሚያቀርቡበት ሁኔታ፣ እንዲሁም አደባይ የምትባል ቀበሌ እዚህ ቅርብ ለሁመራ ቅርብ የሆነ ቀበሌ ላይ ልክ የአጋዘን ስጋ ቤት እስክባል ድረስ ነው የከብት ስጋ ቆሞ፣ በአጠቃላይ የአጋዘን ስጋ ለምግብነት ስጋ ቤት ሉካንዳ ቤት የሚቀርብበት ሁኔታም ነበረ።
የተፈጥሮ ሀብትንና የፖለቲካ አመለካከትን ለያይቶ ባለማየት በተፈጸመ ውድመትና ህገወጥ አደን የተነሳ በአሁኑ ጊዜ በፓርኩ ውስጥ አጋዘን ማየት ከማይቻልበት ደረጃ ላይ መደረሱን አቶ ታጠቅ ይገልጻሉ።
ጦርነቱ ካቆመ ከተረጋጋ በኋላ ራሱ ከፍተኛ የአጋዘን አደን ነበር የነበረው በአካባቢው ላይ። የሆነ ፓርኩ ጀስት የወያኔ ፓርክ ተብሎ እስከመታሰብ ድረስ በዚህ ደረጃ እና በእልህ የተገባበት ነገርም ነበረ። የኔ ሀብት ነው የሚለውን ባለመገንዘብ የተነሳ ማለት ነው። እና አሁን ላይ ያኔ የተለያየ ፓርክ ዞረው ያዩ እና እዚህም ቃፍታ መጥተው ያዩ ሰዎች በኢትዮጵያ ደረጃ በአጋዘን ከዴራ ሳንክቸሪ ቀጥሎ ሁለተኛ ነው ሲባል የነበረ ብሔራዊ ፓርክ ነው። አሁን ላይ ግን አጋዘን በቃ ለማየት እኛ ግንቦት 2014 ጀምሮ ስራ ጀምረን ነበር። አጋዘን ለረዥም ጊዜ ማየት አጥቶናል።
በጦርነቱ ምክንያት የፓርኩ ቁጥጥርና ጥበቃ ከቆመ በኋላ የኤርትራ ከብቶች የተከዜ ወንዝን ተሻግረው ወደ ፓርኩ በመግባታቸው ከአደን የተረፉት የዱር እንስሳትም እንደተሰደዱ ይናገራሉ።
የኤርትራ ከብት ሙሉ ለሙሉ ወደ ፓርኩ ላይ ነው የዘመረው። ተከዜን ተሻግሮ ከአመት በላይ ፓርኩ ላይ ቆይተዋል። የዱር እንስሳቱ አካባቢውን ለቆ የሚሄድበት ሁኔታ ነው የተፈጠረው። በዚህ ጋር ማለት ነው ያው ዞኑ እንኳን ሲዝናል ነው፣ ግማሽ ወቅት እኛ ጋር ያሳልፋል፣ ግማሹ ደግሞ ወደ ኤርትራ ሙቪ ያደርጋል፣ ተመልሶ ደግሞ ወደ እኛ ይመጣል። አሁን ላይ አሁን እኛ ጋር ተመልሶ ዞኑ መጥቷል አለ። ያ ማለት ግን ዞኑም በምቹ ሁኔታ ነው ያለው ማለት አይደለም። የተለያየ ረብሻ ነበረበት፣ የከብት የሰው እንቅስቃሴ፣ የሞተር የኮንትሮባንዲስቶች፣ እነኝ ሁሉ በፓርክ ውስጥ የሚንቀሳቀሱበት አዳኞች እንዳልኩ አጋዘን የሚያድኑት ብዙ ነው። የጥይት ድምፅ አለ፣ ብዙ ነገር ልቅ ሆኖ ነበር አካባቢ። የፓርኩ ጥበቃ ጥበቃው ዜሮ ላይ ደርሶ ነበረ። ያንን ተከትሎ ከፍተኛ ጉዳት ነው ፓርኩ በአጠቃላይ የደረሰበት።
በፓርኩ ውስጥ እየተፈጸሙ ያሉ ከደን ጭፍጨፋና ከማዕድን ቁፋሮ ጋር የተያያዙ ችግሮችም ትልቅ ስጋት የደቀኑ መሆናቸውን ኃላፊዎቹ ይገልጻሉ።
ህገወጥ የመሬት እርሻ ነበረ፣ ህገወጥ ደን ጭፍጨፋ የምንበለው፣ ህገወጥ አደን እና እንዲሁም ህገወጥ የማዕድን ቁፋሮ ሁሉ ይስተዋል ነበረ። ህገወጥ ተግባራት የሚያከናውኑ አካላት የአካባቢውን ሰላም መደፍረስ እንደ ትልቅ አጋጣሚ ወስደው ለመጠቀም ከፍተኛ ጥረት ሲያደርጉ ይስተዋላል።
ወደ እርሻ ስትመጣ ደግሞ ልክ መሬቱ በቃል አይደለ፣ ፓርኩ ላይ ገብቶ በሰፊ እንጨቱን በመቁረጥ ለእርሻ ማዘጋጀት ይህም ነበረ። አሁንም በቅርብም የተደረገ ነው። ይሄ በዚህ ክረምትም አለ።
በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሀብት ተመራማሪ ዶክተር ፋሲል እሸቱ ለቪኦኤ ሲናገሩ ጦርነትና ግጭት በሚኖርበት ወቅት ብሔራዊ ፓርኮች ሁሌም ለአደጋ ይጋለጣሉ ብለዋል። ችግሩ ከመከሰቱ በፊት የአደጋ መከላከል ቅድመ ዝግጅት ስለማይደረግም በቀላሉ ጉዳት ይደርስባቸዋል ይላሉ።
ከፍተኛ የሆነ የደን ጭፍጨፋና የፓርኮች ህልውና ጥያቄ ውስጥ የሚገባበት ጊዜ ነው። ይሄ ደግሞ በሴንቲን ግጭቶች ሲኖሩ በምን አይነት ሁኔታ ነው መከላከል የሚቻለው የሚል ቅድመ ዝግጅትም የለም። ቅድመ ዝግጅት ከሌለ ፓርኩ እጅግ በጣም ብዙ ጉዳቶች ይደርስባቸዋል። እንዲህ አይነት ግጭቶች ለረጅም ጊዜ በተለይ ሰፊውን ካደረጉ የፓርኮች ሁሉና ከፍተኛ አደጋ ውስጥ ነው የሚወርቀው።
በጦርነትና በግጭት ምክንያት በቃፍታ ሸራሮ ብሔራዊ ፓርክ ከደረሰው ጉዳት በተጨማሪ በሌሎች ፓርኮችም እንደዚሁ የተለያየ መጠን ያለው ተጽዕኖ እንደደረሰ አቶ ናቃቸው ብርሌው ገልጿል።
ህገወጥ ደን ጭፍጨፋ በሰፊው ወደ ባቢሌ ዞኖች መጠለያ ሲስተዋል ነበር። እንደዚሁ የጸጥታ ጉዳይ እንደ መልካም አጋጣሚ በመጠቀም ህገወጥ አደኖች ይስተዋሉ ነበረ። የሰላም ሁኔታው ወደ ነበረበት ሲመለስ ግን ያንን ደግሞ ባለስልጣን መስሪያ ቤቱ እንደ መልካም አጋጣሚ ተጠቅሞ የጥበቃና ቁጥጥር ስራውን አዝኖስተቱ በመስራት ቢያንስ የተጎዱትን መመለስ ባይቻል እንኳ ቀሪዎቹ እንዳይጎዱ የመጠበቅ ስራውን በማከናወን ላይ ይገኛል።
በአሁኑ ጊዜ የቃፍታ ሸራሮ ብሔራዊ ፓርክ የጥበቃና ቁጥጥር ስራም ከሚመለከታቸው የጸጥታ አካላት ጋር በመተባበር እየተጠናከረ እንደሆነ አቶ ናቃቸው ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤል እናመሰግናለሁ። አድማጮች፣ አሁን ወደ ምሽቱ መጨረሻ ቅንብር ነው የምወስዳችሁ። ኢትዮጵያ ውስጥ ከፍተኛ የጨው ምርት ክምችት ቢኖርም ገበያው ላይ እጥረት መፈጠሩን ነጋዴዎችና ተጠቃሚዎች ይናገራሉ። በአፋር ክልል ከፍተኛ የጨው ምርት ክምችት መኖሩን የገለጸው የንግድ ቀጠናዊ ትስስር ሚኒስቴር በክልሉ አፍዴራ ላይ ብቻ 40 ሚሊዮን ኩንታል ጨው ተምርቶ ወደ ገበያ አለመግባቱን አረጋግጧል። መንግስት በደለደላቸው ኮታ መሰረት ምርታቸውን ለመግዛት ውል የገባው ድርጅት ቃሉን ባለማክበሩ ለኪሳራ መዳረጋቸውን የጨው አምራቾች ይናገራሉ። ጨው ላይ አዮዲን ጨምረው ፈጭተውና በመጠን አሽገው ለሸማቾች የሚያቀርቡ ፋብሪካዎች ደግሞ በጨው እጥረት ሳቢያ ስራ ማቆማቸውን ለአሜሪካ ድምፅ ተናግረዋል። በምርት እጥረቱ ሳቢያ የሸማቾቹን እና የሌሎችን ሀሳብ አካቶ መስፍን አራጌ ተከታዩን አቀናብረዋል።
በአፋር ክልል የሚገኘውን ጨው ከአምራቾች በመውሰድ ለአቀነባባሪ ፋብሪካዎች የማከፋፈል ውል ወስደዋል የተባሉና በአንድ ባለሀብት የሚተዳደሩ ሁለት ድርጅቶች ከአምራቹ በኮታ የተመደበውን የጨው መጠን እየተረከቡ አለመሆናቸው ተነግሯል። ጉዳት ሊደርስብኝ ይችላል የሚል ስጋታቸውን ገልጸው ስማቸው እንዳይጠቀስ የጠየቁን አንድ የጨው አምራች እንደተናገሩት ያመረቱት ጨው በወቅቱ ባለመወሰዱ ወደ ድንጋይነት እየተቀየረ ለብልሽት ተዳርጓል።
ኩባንያው 472,000 ኩንታል ሊያወጣ ውል አለን እኛ በየወሩ 472,000 ኩንታል ጨው ከአፍዴራ መውጣት አለበት። አሁን እሱ በወር አያወጣልንም፣ ጨውን አይገዛንም ማለት ነው። በየወሩ 472,000 ኩንታል የምግብ ፍጆታ ሆኖ ይወጣል። አዮዳይዝ ተደርጎ መሸጥ አለበት። አሁን ከዚህ ላይ በ12 ወር 12 ጊዜ መክፈል አለበት ለእኛ፣ 12 ጊዜ እኛ ምርቱን ማስረከብ አለበት ለሱ። እሱ ግን አንድ ወር ዘሎ በሁለት ወር አንድ ጊዜ ነው ከኛ ጋር ግዥ የሚፈጽምልን ድርጅቱ። የገበያ ችግር የለም። ከውጭ ሀገር በጣም በብዛቸው ይገባሉ ወደ ኢትዮጵያ ራሱ፣ እኛ ብዙ ምርት እያለን። ሌላው ችግራችን ምንድን ነው? እኛን እንደ መጋዘን አድርገውና ንብረቱን አውጥቼ አከማችቸው አሁን ማምረት አቅም ማጣት ደርሻለሁ። ባለመሸጤ እዛ አሁን ድንጋይ ሆኖ ተቀመጠ።
በተሰጣቸው ኮታ መሰረት ምርቱን አለማቅረባቸው ለኪሳራ እንደዳረጋቸውም አያይዘው ጠቅሰዋል።
ለምሳሌ በዚህ ዓመት ማግኘት ያለብኝን የስድስት ወር ሽያጭ አልሸጥኩም። ንብረቱ እኔ ጋር ነው፣ ጨው እኔ ጋር ነው የቀረው። ጨው እኔ ጋርም ቢሆን እኔ ጨውን ሽጬ ጨው ማውጣት ነው የምፈልገው። ለምሳሌ በወር 1,000 ኩንታል የሚሸጥ ሰው ማለት ነው በአንድ ዓመት ውስጥ 900,000 ብር የሚያወጣ ንብረት ባለመሸጡ እኔ ጋር ቀርቷል። አሁን ብሸጠው 900,000 ብር በኢንፍሌሽን ምክንያት 500,000 ብር አካባቢ ነው ዝቅ የሚለው። ብሸጠው እንኳ ይህን ያክል ኪሳራ አድርሶብኛል ባለመሸጥ።
ጨውን አዮዲን ጨምረው ፈጭተውና ለሸማቹ በተለያዩ መጠን አሽገው በማቅረብ ተግባር ላይ ከተሰማሩት 12 ፋብሪካዎች የአንዱ ባለቤት እንደሆኑ የሚናገሩት ሌላው ስማቸውን ከመጥቀስ የተቆጠቡ አምራች የእሳቸውን ጨምሮ በክልሉ የሚገኙ አብዛኞቹ ፋብሪካዎች በጨው አቅርቦት እጥረት ምክንያት ስራ ማቆማቸውን አመልክተዋል።
አጣቢ ድርጅት ሁለት ነው ያለው። ሁለቱም የአንድ ድርጅት ቢሆንም ከአንዱ ነው የምንወስደው። በበቂ አይሰጠንም፣ አገልግሎት እየሰጠን አይደለም። ቁመናል ቆየ አራት ሰው ሶስት ሰው
በገበያ ተሰሰረ። በከፍተኛ ወጪ ያስመጣ ነው ማሽን ያለ አገልግሎት መቀመጡ ለኪሳራ ዳርጎናል የሚሉት አስተያየት ሰጪ ሰራተኞችን እስከ መበተንና ፋብሪካውን እስከ መዝጋት የሚያስገድድ ውሳኔ ላይ መድረሳቸውን ተናግረዋል።
እንደ አዲስ እንደመሆናችን 40 ሰራተኛ አለን። ይህንን በዋሊያ የሰራተኛ ክፍያ ስራ እድል የፈጠርነውን ሰዎች ያው ሰራተኛ ለመበተን ከአሁን አራት ወር ሙሉ እየከፈልን ያለው ከአሁን እየታገልን ነው። ከዚህ በኋላ ግን አራት ወር አምስት ወር እስከሆንን ስለማንታገስ እንበትላለን። በቃ ያለንን ሰራትን ሰጠን። ሰራተኛና የራሳችን ወጪ መቻል አቃትን ነው። ከዚህ ላይ ግብር እንከፍላለን። የሰራተኛ ግብር አለ። ብዙ ስራ አጥ አሉ የያዝናቸው ሰዎች። አሁን በቃ ግዴታ ከዚህ ወር በኋላ ለመበተን ነው። በቃ ደብዳቤ ያስገብታል።
ጨውን ባህር ላይ የሚያመርቱት ምርታችን አልተወሰደልንም። አዮዲን ጨምረው በተለያዩ መጠን አሽገው ለሸማቹ የሚያቀርቡ ፋብሪካዎች ደግሞ የጨው አቅርቦት እየደረሰን አይደለም ሲሉ ይወቅሳሉ። ካምራቹ ተረክበው ለፋብሪካዎቹ የማድረስ ኃላፊነት ወስደዋል የተባሉትንና በስም ተለይተው የተገለጹትን ሁለት ድርጅቶች አመራሮች ለማግኘት ያደረግነው ከፍተኛ ጥረት ለጊዜው አልተሳካም። እንደተሳካልን አስተያየታቸውን ይዘን ለመቅረብ እንሞክራለን። ስማቸውን ከመግለጽ የተቆጠብነው ምላሻቸውን እስከምናገኝ ተጨማሪ ሙከራ ለማድረግ ነው። በሌላ በኩል ግን የጨው አቅርቦት እጥረቱ ችርቻሮ በሚሸምቱ ተጠቃሚዎች ላይ ጭምር ተጽዕኖ ማሳደሩ ተገልጿል። የደሴ ከተማ ነዋሪዋ ወይዘሮ ገነት አሰፋ በአንድ ዓመት ውስጥ የአንድ ኪሎ ዋጋ እስከ 30 ብር ብልጫ አሳይቷል ይላሉ።
ያው የኑሮ ሁኔታማ ከባድ ነው። አሁን የጤፉ ስሺ ይሁን ተባለ፣ የዘይቱንም ተቀበል ነው። ይሄ ከሜዳ ዝም ብሎ ካፈር ተዝቆ ቢመጣ ጨው እንኳን ትናንት 5 ብር መገዛው ዛሬ 30 ብር ሲሆን እኔ መንግስት ጉዳይ ነው የሚገርበኝ ዝም ብሎ መመልከቱ።
በንግድና ቀጠናዊ ትስስር ሚኒስቴር የቅርንጫፍ ማስተባበሪያ መሪ ስራ አስፈጻሚ እያሱ ስምዖን ከአሜሪካ ድምጽ ጋር በነበራቸው ቆይታ ከመጋቢት እስከ ሚያዝያ ባለው ጊዜ ጨው ይመረትባቸዋል በተባሉ የአፋርና የሶማሌ ክልሎች ውስጥ መስሪያ ቤታቸው ጥናት ማድረጉንና አምራቹም ላይ ሆነ አዮዲን ጨምረው ፈጭተውና አሽገው ለገበያ በሚያቀርቡት አካላት ላይ ደረሰ የተባለውን ችግር ጥናቱ ማረጋገጡን ገልጸዋል። ጥናቱን ዋቢ ያደረጉት አቶ እያሱ በአካባቢዎቹ በከፍተኛ ደረጃ ተመርቶ ወደ ገበያ ያልገባ የጨው ምርት እንዳለ ጠቁሞ በአፋር ክልል አፍዴራ ያለውን ለአብነት አንስተዋል።
በተለይ አፍዴራ ላይ 40 ሚሊዮን ኩንታል በላይ የሚደርስ ጨው ተመርቶ የተከማቸበት ሁኔታ አለ።
ለችግሩ ጤናማ ያልሆነ ሲሉ የገለጹትን የገበያ ሰንሰለት በምክንያትነት ሲያወሱ ይህን ተከትሎ ጨው በኮንትሮባንድ ወደ ገበያ እየገባ ነው ብለዋል።
አንደኛ ግብይት ሰንሰለቱ ጤናማ አይደለም። የተወሰነ መስመር ብቻ ነው ያለው። በዛ መስመር ብቻ እንዲሄድ የተደረገበት አግባብ እጥረት እንዲፈጠርና ለህገ ወጥነት በር የከፈተ እንዲሆን ያደረገው ኮንትሮባንድ ምርቶ ከጎረቤት ሀገራት ይገባሉ። ከሶማሌላንድ ይገባል። ከበቂ በላይ የጨው ክምችት ሀገር ውስጥ እያለ ሀገር ውስጥ ያለው ግብይት በጤናማ ስርዓት እየተመራ ባለመሆኑ በኮንትሮባንድ ይገባል። ፕላስ ደግሞ ከፍተኛውን የጥራት ችግር ያለበት የጨው ምርት ነው በግብይት ውስጥ እያየን ያለ ነው። አዮዳይዝድ ያልሆነ ጥራቱ ያልተረጋገጠ ምርት፣ የት እንደተመረተ የማይታወቅ ምርት ሁሉ ገበያ ውስጥ እንዲገባ እየሆነ ነው ያለው።
ይህ ኮታ ስርዓቱ በቀድሞ ንግድና ኢንዱስትሪ ሚኒስቴር ተግባራዊ መሆኑ ታውቋል። ለምን ከኮታ ስርዓት ባለፈ ሌሎች አማራጮችን መጠቀም አልተቻለም በሚለው ጥያቄ ላይ ምላሽ ለማግኘት ለአፋር ብሔራዊ ክልላዊ መንግስት ንግድ ቢሮ እንዲሁም ለማዕደን ቢሮ በስልክ ጥሪም ሆነ በጽሁፍ መልእክት ያደረግነው ሙከራ አልተሳካም። ከወራት በፊት ከክልሉ አመራሮች ጋር በጉዳዩ ዙሪያ ውይይት ማድረጋቸውን የሚጠቁሙት አቶ እያሱ ግን
ጨውን በገበያ ስርዓት እንዲመራ ብናደርገው ዋጋው ይወርዳል። በከፍተኛ ሁኔታ ወደ ገበያው ይገባና ጨው አምራቹ ያመረተውን እንኳን የሚጠቀምበት ሁኔታ ላይኖር ይችላል። እንደዚህም አይነት ችግሮች ገጥመዋቸው እንደነበረ አንስተውልናል። ህብረተሰቡ ምን ያህል ጨው ይፈልጋል የሚለው እየታየ ቁጥጥር እየተደረገበት ክልሉም ተጠቃሚ የሚሆንበትን ስርዓት ነው መፈጠር ያለበት እንጂ በግብይት ስርዓቱ ይመራ ብንል እዛ ጋ ያለው አምራች ሊጎዳ ይችላል የሚል ስጋት አለው ክልሉ።
በክልሉ አመራሮች ተሰጠ የተባለውን አስተያየት አምራቾቹ አይቀበሉትም። ለበለጠ ኪሳራ ተዳርገናል ባይ ናቸው።
ማምረቻ ዋጋችን እየጨመረ ነው። የምንገዛው ማቴሪያል፣ የሰው ኃይሉ፣ የአስተዳደሮቹ ሁሉም ነገር እየጨመረብን ነው። የማምረቻ ወጫችን ለአንድ ኩንታል 400 ብር አልፏል። አሁን እኛ የምንሸጠው በ322 ብር ነው።
እንደ አስተያየት ሰጪዎቹ ከአምራቾች በ322 ብር የሚወጣው አንድ ኩንታል ጨው ገበያ ውስጥ ከ2200 ብር በላይ እየተሸጠ ነው። አቶ እያሱም አሰራሩ ወጥነት እንደሚጎድለው ያብራራሉ።
ኮታ ተበጅቶለታል፣ ግን ደግሞ ፉሊ ኢምፕሊመንት አልተደረገም። ለምሳሌ ጥሬ ጨውን አምራቾቹ የሚያቀርቡት ወደ 322 አካባቢ ነው። ከዛ ፋብሪካዎቹ አቀነባብረው የሚሸጡበት 500 አካባቢ ደሳል የታጠበ ጨው፣ ከዛ ደግሞ አዮዳይዝድ የሆነው 700 ተብሎ ኢቭን ፕራይስ እንኳን ሴት የተደረገላቸው እዛ አፋር ክልል ላሉት ለሁለቱ ፋብሪካዎች ብቻ ነው። ነገር ግን ሌሎቹ አገሪቱ ውስጥ ያሉት የማቀነባበሪያ ፋብሪካዎች በተለያየ መንገድ የሚያገኙትን ጥሬ ጨው አጥበው አቀነባብረው ለገበያ ሲያቀርቡ በፈለጉት ዋጋ ነው የሚሸጡት። ወይም ሙሉ በሙሉ መሰረታዊ ሸቀጥ ሆኖ ቁጥጥር አልተደረገበትም ጨው፣ ወይም ደግሞ ሙሉ በሙሉ ለማርኬቱ ኦፕን አልተደረገ። ለምሳሌ ሶማሌ ክልል ጎደስፖ የሚባልበት ቦታ ላይ ይመረታል ጨው። እነሱ ኮታ የላቸውም፣ ራሳቸው አምርተው ዋጋም ሴት ሳይደረግላቸው ወደ ገበያ ይገባሉ። አፋር ክልል ያሉት ፋብሪካዎች ሁለቱ ግን በንግድና ኢንዱስትሪ ሚኒስቴር ፕራይስ ካፕ ተበጅቶላቸው በዚህ ሽጡ የሚባሉበት ሁኔታ ነው ያለ። ስለዚህ ወጥ ያልሆነ አሰራር ነው ያለው። ኢቨን የአፋር ክልል አመራሮቹ እንደሚያነሱት በትክክልም የአካባቢውን አምራቾችን ፕሮቴክት በሚያደርግበት መንገድ ነው እየተመረተ ያለው የሚለው አሁን ያለው ነባራዊ ሁኔታ ያንን እንኳን ያማከለ አይደለም።
አይደለም። 322 ብር እየሸጡ እነሱም ተጠቃሚ የሆኑ አይደለም። ኢቭን አምርተውት በእነዚህ ለሁለት ፋብሪካዎች ብቻ በሚያቀርቡበት ጊዜ አብዛኞቹ ምርቶቻቸው የተነሳ አይደለም።
አቶ ኢያሱ ጥናቱ ያስቀመጣቸውን ምክረ ሀሳብና በሚኒስቴር መስሪያ ቤቶች ደረጃ የተደረሱ አቋሞችንም አብራርተዋል።
ማዕድን ከማምረቻ ጀምሮ እስከ ፋብሪካ ድረስ ያሉትን ፕሮሰሶች የማዕድን ሚኒስቴር ፎሎ እንዲያደርግና ግብይት ሰንሰለቱን የንግድና ቀጠናዊ ትስስር ሚኒስቴር አዲስ መመሪያ በማውጣት ይህንን ኮንትሮል የሚደረግበትን ሚንስ መፈጠር አለበት የሚል ጥናት ቡድኑ ያቀረበው ሪኮመንዴሽን ኮታ መነሳት አለበት። ሁለተኛ ደግሞ ጨውን ማቅረብ የሚችሉ አቅም ያላቸው ፋብሪካዎች ሆነ አቅራቢ ድርጅቶች በግብይቱ ውስጥ ተሳትፈው በህጋዊ መንገድ ቁጥጥር እየተደረገባቸው ለገበያ የሚያቀርቡበት ስርዓት ይፈጠር የሚል ነው በእኛ በኩል የቀረበ ሪኮመንዴሽን። እንደ
አድማጮች የመስፍን አራጌ ዝግጅት በጨው ዙሪያ የተዘጋጀው ረዘም ያለ ነው። ሙሉውን ዝግጅት በድረ ገጻችንና ማህበራዊ ገጾቻችን ላይ ታገኛላችሁ። ለምሽቱ ያሰናዳነውን እዚህ ላይ ያበቃን። ነገ ከምሽቱ 3 ሰዓት ላይ እንገናኝ። ሰላም፣ ደህና ደሩ።